ኢትዮጵያን የሚጎበኙ የዩናይትድ ስቴትስ ባለስልጣናት በሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ የተሳሳቱ ወይም የተዛቡ መልእክቶችን ያስተላልፋሉ ሲል የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። መድረክ ይድረስ አዲስ አበባ ለሚገኘው የአሜሪካ ኤምባሲ ባለው ሰሞኑን ባወጣው ግልጽ ደብዳቤ ላይ የቀደሙት ፕሬዚደንት ባራክ ኦባማ እንዲሁም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩትና በቅርቡ ከስራቸው የተነሱት ሬክስ ቲለርሰን ሁለቱም ወደ ኢትዮጵያ ኦፊሴላዊ ጉብኝቶችን ባደረጉባቸው ጊዜዎች ጥቅስ ባፍ ወለምታ ሲል የጠራቸውን የተሳሳቱ መልእክቶች አሰምተዋል ብሏል። የመድረክን ምክትል ሊቀመንበርና የውጭ ግንኙነት ተጠሪውን ፕሮፌሰር በየነ ጴጥሮስን ሰለሞን አባታ አነጋግሯቸዋል።
ዶክተር በየነ ጴጥሮስ አመሰግናለሁኝ ለጊዜው። እስቲ ስለዚህ ደብዳቤያችሁ ይዘት ባጭሩ ይንገሩኝ።
ደብዳቤያችን እንግዲህ ከብዙ አመታት በአሜሪካም ሆነ በሌላውም ዲፕሎማሲ ተስፋ ከመቁረጥ ተነስተን እንግዲህ አንዳንድ የታዘብናቸውን ጭብጦች ነው እንደ ምሳሌ የጠቀስነው። ዋናው ስጋታችን የአሜሪካ ዲፕሎማሲም ሆነ ማለት በከፍተኛ ደረጃ ለምሳሌ የቀድሞ ፕሬዚዳንት ኦባማም ኢትዮጵያን በጎበኙ ጊዜ፣ አሁንም የቀድሞው ሴክሬታሪ ኦፍ ስቴት አዲስ አበባን በጎበኙ ጊዜ
የውጭ ጉዳይ ሚኒስትር ቲለርሰን
ማለቴ ነው እና ስለ ኢትዮጵያ የሰጧቸው አስተያየቶች ገዢው ፓርቲን በእጅጉ የሚያደፋፍር እና ለምሳሌ የፕሬዚዳንት ኦባማን ላለፉት ሁለት ዓመታት በሙሉ እንደ ምስክርነት እየተወሰዱ በጥሩ ምስክር ሆነው ከደረሱብን ጉዳቶች በጣም ከፍተኛ የምንለው በኢትዮጵያ ውስጥ ያለው መንግስት በዴሞክራሲያዊ አግባብ ተመርጦ ያሸነፈ መንግስት ነው ብሎ ለምሳሌ ፕሬዚዳንት ኦባማ የተናገሩት እና አሁንም እኔ የውጭ ጉዳይ ሚኒስትር ቲለርሰን በኢትዮጵያ ሰላማዊ የሆነ የስልጣን ሽግግር እየተደረገ በማየቴ የሚሏቸው አስተያየቶች ምንም ሽግግር በሌለበት ያው ራሱ ገዢው ፓርቲ ኢህአዴግ በራሱ ውስጥ ሽግሽጎች እያደረገ ጠቅላይ ሚኒስትር የነበሩትንም ያው ራሱ ያስቀመጣቸውን ስለሆኑ ስልጣንን ልቀቅ ከብዙ ግምገማ በኋላ ማለት ነው በተለያዩ ደረጃ ገምግመው ደክመ ተገኝተሃል፣ ጠንካራ ሆነ ሀገሪቱን ረቅ አርገ አስተዳደር አልቻልክም በሚል ወቀሳ እንዲነሱ ትእዛዝ ሰጧቸው እንጂ በኢትዮጵያው ነባራዊ ሁኔታ አንድ ጠቅላይ ሚኒስትር ተብዬው በግል ተነሳሽነት ስልጣን ለቅቅ ያለው ማለትም እንደማይችል ግልም ደግሞ ፋይዳ እንደሌለው ምክንያቱም የስርዓቱ የሚሰራው በዴሞክራሲያዊ ማዕከላዊነት በሚባለው የፓርቲውን ውሳኔዎች ማንም ግለሰብ ቢሆን ማስፈጸም ነው እንጂ በግሉ በሀገር አቀፍ እንደሚመረጥ ፕሬዚዳንት ይህን ያህል ስልጣን ያለው እና በራሱም ፖለቲካ አጀንዳ ወይም ፕሮግራም ያልተወዳደረ እና የፓርቲውን ትዕዛዝ የሚፈጽም መሆኑን የዘነጋ አይነት የዋህ ስቴትመንት ወይም ንግግር ማድረጋቸውን ስናይ እንደዚሁም ይህንን የአስቸኳይ ጊዜ አዋጅንም የአሜሪካን መንግስት በመጀመሪያው የተቃወመው አስፈላጊ አይደለም ብለው አቋም የወሰደ አድርገን የተከሰስንበት ቢሆንም አሁን ደግሞ ያው ቶሎ ከዚህ ውጡ እንጂ የወሰዳችሁት እርምጃ ሀገሪቷን ለማረጋጋት ጸጥታን ለማስፈን በጣም አስፈላጊ ሆኖ አይቼዋለሁ ብለው እስከምናገር መድረሳቸው ሁሉ ሀገራችን ውስጥ ላለው የፖለቲካ ችግር ያለው ስርዓት መፍትሄ እንዲፈልግ የሚጋብዝ ሳይሆን እንዲሁ የሚያደፋፍር ባሉበት እንዲጸኑ ማለት ነው። ሆኖ ስላገኘን የአመታት ትዝብታችንን ለማስቀመጥ የተጻፈ ግልጽ ደብዳቤ ነው የነበረው።
ዶክተር በየነ፣ ደብዳቤያችሁ ግልጽ ደብዳቤ ነው የሚለው አዲስ አበባ ለሚገኘው የዩናይትድ ስቴትስ ኤምባሲ የተጻፈ ደብዳቤ ነው። ከግልጽ ደብዳቤነቱ በተለይ በቀጥታ አስገብታችኋል ይሄንን ቅሬታችሁን ለአሜሪካ ኤምባሲ?
አዎ፣ እንዲደርስ አድርገናል። አሜሪካን ኤምባሲ እስካሁን ድረስ ግንኙነት መፍጠር ቻልነው እና አስተያየታችንንም ቀደም ብሎም በተለያዩ ጉዳዮች ላይ በተለይ ያላቸው አመለካከት ጥልቀት የሌለው እና ዝም ብሎ ላይ ላዩን ገዢው ፓርቲ የሚለውን ብቻ እንደወረደ መከተል አነሰ ነገር ሆኖ መገኘቱን ያንን ቅሬታ ወይም ከኛ ሰምተው መረዳት አይፈልጉ እነዚህ ባለስልጣኖች እስከ ሀገሪቷ ርዕሰ መንግስት ድረስ ሁሉም ሲመጡ ወይም ቀርበን እንድናስረዳ ፈቃድ አይሰጡ። እነሱ ደግሞ ያለውነውን ነገር ለምሳሌ እንደ ዴሞክራሲ አግባብ የተመረጠ መንግስት ነው ብለው የቀድሞ ፕሬዚዳንት እንዲህ አይነት ስህተተኛ ንግግር እንዲያደርጉ የሚያበቋቸው ያው እነሱ በሚሰጡት መረጃ ነው። ብቻም አንድ ፕሬዚዳንት ዝርዝር መረጃ በራሱ አፍንቶ ለመድረስ መጠበቁ ተገቢ አይሆንም። ስለዚህ ማን ነው የዚህን አይነት መረጃ የሚሰጠው ከምለው በመነሳት ህዝብ ያለው እዚሁ ሀገር ካለው ዲፕሎማሲ ነው። ዲፕሎማቲክ ሪፕሬዘንቴሽን ወይም ተወካዮቹ የሚያየሰጡት ሴትና ትንተናን ነው በላይ ባለስልጣኖቹ የሚያስተጋቡት የምለውን አይነት ቅሬታችንን መግለጽ ይቻላል። አንድ የፖለቲካ ዘርፍ ኃላፊ ለሚባል አንድ ጎረምሳ ወጣት ነው። ከዛ በላይ ያልፈን እኔ ለምሳሌ በግልም መድረክ አሁን ያሉትን አምባሳደር ቀርቦ ሊያነጋግራቸውም ብሪፍ ሊያደርግ ይፈልጋል ብዬ ማስታወሻ የላኩላቸው ገና በጥቅምት ወር ነበር። እስካሁን ድረስ አምባሳደሩ ሊያነግኙን አይፈልጉም እና ስለዚህ በዚሁ በግንኙነት መስመራችን መልክቱ እንዲደርስ አርገን መልክቱ እንደደረሰም ገልጾልኛል። ደብዳቤያችሁ ደርሶናል፣ ሪቪው እናደርገዋለን የሚል አንድ ተሽንኝ ነው የላክልኝ።
ይህንን አሁን ግልጽ ደብዳቤ
ያወጣችሁትን? አዎ አዎ፣ ግልጽ ደብዳቤ ብለን የጻፍ ነው። ደርሶ ታይቶት እንግዲህ ከሌላ ካለቃህም ከሌሎቹም ጋር ሼር እንድታደርግ በማለት በሱ አድራሻ ነው የላክነው እና ደርሶኛል። አመሰግናለሁ፣ ደብዳቤያችሁን ሪቪው እናደርገዋለን ነበር ያለኝ። ከዚያ በኋላ ከኛው ከመድረክ በላይ አመራር አካባቢ በቅርቡ ከተፈቱት ጋር ተገናኝተዋል፣ ባለፈው አርብ ማለት ነው።
ማን ናቸው እሳቸው?
አግኝቷቸዋል። እኔ እንግዲህ ስማቸው ነው የመጥቀስ አስፈላጊ አይደለም። ከእስር መፈታታቸውን ምክንያት አድርጎ ነው ያገኛቸው።
አምባሳደሩ ናቸው?
የለም፣ አምባሳደሩ ያገኙን አይፈልጉም በምንም አይነት ማለት ነው።
ስለዚህ እኒሁ የፖለቲካታቸው ነው የሚሩ ነው?
አዎ፣ የፖለቲካ ኦፊሰሩ ነው ያገኛቸው።
ለእናንተም ደብዳቤያችሁን አግኝተነዋል ብሎ አንድ መስመር ጻፈልኝ ያሉት እኚሁ የፖለቲካ አታሼ ናቸው?
አዎ፣ እሱ ሰው ነው። እና በዚህ ደብዳቤ በየነ ሰድቦናል አለ ነው የተባልኩት። እና እኛ እንግዲህ እንዴት አድርጎ ስድብ ሊሆን እንደምችል ባይገባኝም እንግዲህ የጉዳዮቹን ኢትዮጵያ ውስጥ ያለውን የፖለቲካ ፓርቲውን ምንነትና አሰራሩንም ጭምር በብቃት ሳትገነዘቡ የምታደርጓቸው ስቴትመንቶች የኢትዮጵያን ሕዝብ ምኞት የሆነውን ለዲሞክራሲ የሚያደርገውን ጥረት ከፍተኛ ጉዳት እያደረሰበት ነው የሚል መንፈስ ነው እንግዲህ ያለን የጻፍነው ደብዳቤ። ዋና ፋይዳው ይሄ ነው እና ጉዳዩን ወይም በአግባቡ ከኛ ተረዱ ከምናውቀው ካልሆነም በማታውቁት ነገር ስህተተኛ የሆነ አስተያየት እንዲሰጡ አለቆቻችሁን ያልሆነ ነገር ብሪፍ አታደርጓቸው የሚል አይነት መልእክት ነው እንግዲህ በእኛ በኩል ማስተላለፍ የፈልግ ነው።
ዶክተር በየነ በዚህ ደብዳቤያችሁ ውስጥ የጠቃቀሳችኋቸው አንዳንድ ቃላት አሉ፣ አረጎች አሉ። ለምሳሌ ፕሬዚደንት ባራክ ኦባማም ሆኑ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን እነዚህን አስተያየቶች የሰነዘሩት መረጃ በማጣት በአፍ ወለምታ፣ በምዕራብ የዋህነት ምክንያት እንዲህ የመሳሰሉ ነገሮችን ጠቃቅሳችኋል፣ ወይም ደግሞ አሁንም ሲነግሩኝ የዋህ ንግግር የሚል ጣል አድርገዋል። እና ምናልባትስ እንዳልሆነስ ምን ማረጋገጫ አላችሁ እናንተ ይሄ ነገር መረጃ በማጣታቸው ምክንያት መሆኑን ወይም ደግሞ በአፍ ወለምታ ወይም የተሳሳተ ንግግር ወይም ያልፈለጉትን ነገር በመናገራቸው መሆኑን ለምሳሌ አንዊቲንግሊ የተናገሩት ነገር ብላችሁ የጻፋችሁት ወይም ደግሞ ከምዕራብ የዋህነት ባልመነጨስ ሁኔታ ከሆነና እምነታቸውን ከሆነስ እነዚህ መሪዎች የተናገሩት?
እኛ ምስል ባለን ግምት ባራክ ኦባማን የሚያህል ጥቃት ያለው ሰው እኔ የአሁኑ ፕሬዚዳንታችሁ ዶናልድ ትራምፕ የዚህ አይነት ነገሮች ብናገሩ ይገነዘባለሁ ከምን ተነስተው ነገሮችን በብቃት ካለማሳየንም ከሌላም እንደሆነ ገባኛል። ግን ባራክ ኦባማን የሚያህል ሰው ከ100 ሚሊዮን በላይ ያለው የኢትዮጵያ ሕዝብ በነጻ ፍትሃዊና ታማኒ በሆነ ምርጫ ኢህአዴግን መንግስት መርጦታል የሚል አስተያየት ይሰጣሉ ብለን አናምንም። እና እዚያን ጊዜም ግምገማችን የነበረው በአቶ መለስ ዜናዊ ይመራ የነበረውን ህወሓት ኢህአዴግ መንግስት ገና ከነዚህ ማለት ኢህአዴግ ወይም ህወሓት ገና በጎሪላ ህይወት ውስጥ እያለ ጀምሮ ይደግፉት የነበሩ እነ ሱዛን ራይስ እና ዴቪ ስሚት የመሰሉ በኢትዮጵያ ዴሞክራሲ እና ሰላም ባላንጣ ናቸው ብለን የምንመስላቸው ሰዎች ከበዋቸው እንደነበረ በአይኔ ያየሁት ነው። እና እንደ አጋጣሚም ቤተ መንግስትም ራሱ የተጋበዙ ጊዜ እንዲገኝም ተደርጌ ነበር። በወቅቱም የነበሩት አምባሳደር አንድ ሴት ነበሩ። እንደው የዘፈኑ ከበሮ በሚበታበት ጊዜ አብረው ብድግ ብለው ሲጨፍሩ የሚያጅቡ እንዲህ አይነት በግልጽ ወገንተኝነታቸው የት እንደሆነ የሚያሳዩ ሴት ነበሩ። ስለዚህ የእነዚህ ከበባ ባራክ ኦባማን በቂ መረጃ እንዳያገኙ አድርጓቸዋል የሚል ድምዳሜ ነው የነበረን። ስለዚህ እኔ በግሌም ፕሬዚዳንት ኦባማ ከማወቅ የተነሳው የአቋሜ ነው ብለው የዚያኔ ነገር እናገራሉ ብዬ አላምንም። እንደው ሌላ ብቃ የሀቅና አቅን የመፈለግ ለእውነት መቆም ተመሳሰለው ላይ እኔ ምችል ጥርጣሬ አልነበረኝም እና ለአፍሪካ የሚመኝት የነበረው ከዚህ የተሻለ ነው የምልም ግምት ስላለን እና አንዱ ምሳሌ ለምሳሌ እሱ ነው። እዚያን ጊዜ እንዳሳሳቷቸው ያየ ነው ነው እንግዲህ የተመለከትነውም ነው እና ይህንን ማለታችን ነው። ሳያውቁም በጣም ሀገሪቷን ወይም የዲሞክራሲ ታጋዮችን ቅስም የሚሰብር ንግግር ያደርጋሉ የሚል እምነት አልነበረኝም እና ሳያውቁ በደንብ አግባቡ መረጃ ሳያገኙ ነው እዚህ አይነት ንግግር ያደረጉት የሚል ነው እና የአሁኑም ጠቅላይ ሚኒስትር ማነው የውጭ ጉዳይ ሚኒስትሩ የነበሩትም ይሄ ዴሞክራሲያዊ ሽግግር ይሄ ስልጣኑ በሰላም መልቀቅ ሰላማዊ ሽግግር የሚለውን ነገር በኢትዮጵያ ውስጥ ያለው ገዢው ፓርቲ እንዴት ኦፕሬት እንደሚያደርግ በማዕከላዊ ዴሞክራሲያዊነት በኮሚኒስታዊ አሰራር ኦፕሬት እንደሚያደርግ ይህንን በብቃት ግልጽ ቢሆኑ አይመስለኝም። ስለዚህ በቃ አንድ ፕሬዚዳንት ማን ጠቅላይ ሚኒስትር እኔ ስልጣን ልቀቅ ያለው የሚለውን የድራማ አይነት ንግግሮች ሁሉ ዋጋ ያለው በሌላው በዲሞክራሲያዊ በሚተዳደሩ ሀገሮች የሚሆነውን ዝም ብሎ ወደዚሁ ፕሮጀክት በማድረግ ያደርጉት የደመነፍስ ንግግር ነው የሚል የራሳችን አጠቃላይ ግምገማ ነው ያለን።
ዶክተር በየነ መቼም ባራክ ኦባማም ሆኑ ሬክስ ቲለርሰን በዚች ምድር ላይ ያለ የሀያል መንግስት መሪዎች ናቸው። ፕሬዚደንት ባራክ ኦባማም ሆኑ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ለነዚህ ለሰጧቸው አስተያየቶች ተሳስተናል ልካል ነበርንም ብለው ይቅርታ የሰጡበት አጋጣሚ የለም። ምናልባት ሬክስ ቲለርሰን አጭር ጊዜ ነች የነበረችው በኢትዮጵያ ጉብኝታቸውና ከስልጣን በመሰናበታቸው መካከል፣ ስለዚህ የእሳቸውን ምናልባት ግምት ውስጥ ላናስገባ እንችላለን። ባራክ ኦባማ ግን በኢትዮጵያ ተቃዋሚዎች ዘንድ እንደዛ አይነት ቅሬታ ተነስቶ እንደነበረ ሳይሰሙት ቀርተዋል ለማለት ያስቸግራል። በተለያዩ አጋጣሚዎች የተለያዩ ተሟጋቾችም እንደዚሁ በተለያዩ መንገዶች መልእክቶች እንዲደርሷቸው ለማድረግ ሲጥሩ ቆይተዋልና፣ ነገር ግን ተሳስቻለሁም አላሉም ወይም ደግሞ ይቅርታም አልጠየቁም። እና ይሄ አቋማቸው እናንተን ሐሳባችሁን አያነቃንቀውም አይለውጠውም? ምናልባት እነዚህ ሰዎች እኮ እምነታቸውን ሊሆን ይችላል የተናገሩት የሚል ሐሳብ አላሳደረባችሁም?
አይ እና እንግዲህ ማንም የበላይ ባለስልጣን ብዙውን ጊዜ የፕሮፌሽናል ስታፍ የሚሉት በሲአይኦውም በሌላውም ዝርዝር መረጃዎችን እየሰበሰቡ የሚያቀርቡ ደግሞ እንደዚህ የፖለቲካ ኦፊሰር ምን የሚሉት እንደሚያግዛቸው ነው የምናውቀው። እና አንድ ጊዜ እንግዲህ አምልጦ የወጣውን ስቴትመንት ባራክ ኦባማ አሁን እንግዲህ ከአሜሪካን ሀገር ጥቅም አንጻር የሚያዩት መካሪዎቻቸው ከበዋቸው ያለው ይከላከላሉ የዚህ አይነት እንደውም አስተያየት ሊስት እንኳ ብሉ ተገቢ አይደለም፣ አሁን ጊዜ ከኢትዮጵያ መንግስት ጋር ያቃጥረናል የሚል ጫና ይኖርባቸዋል። ስለዚህም አንድ ከፍተኛ ባለስልጣን መቼም በአማካሪዎቹ እና በአዛዦቹ ነው የሚወሰነው። አሁን ለምሳሌ የተናገሩትም አረፍተ ነገር ኢትዮጵያን በከፍተኛ ደረጃ የጎዳት ነው የምንለውም ተጽፎ የተሰጣቸው የብሪፊንግ ኖት ሊሆን ይችላል እና አንድ በላይ ባለስልጣን ራሱ ጽፎ ንግግር አያደርግም፣ በበታች ያሉት አዘጋጅተው ነው የሚያቀርቡለት። ስለዚህ እንግዲህ እኛ ይህንን ይፋ ወጥተው ይቅርታ ይጠይቃሉ የሚል ግምትም አልነበረንም። ነገር ግን እውነቱ መገለጽ አለበት በሚል በነገራችን ላይ ይሄ የመጀመሪያ ጊዜ አይደለም። ይህንን ዝም ብለን ግልጽ ደብዳቤ ያልን እንጂ ፕሬዚዳንት ባራክ ኦባማ መጥተው ያንን በጣም አደገኛ የሆነ ንግግር አድርገው በሄዱ ጊዜም እኮ ቀጥታ ጽፈናል። እነዚህኑ እንደዚህ በማብራራት የዚያን ጊዜ የተባልኩት እንደ በጣም ደብዳቤያችሁ ጠነከረብን የሚል ነበረ እና ያንን እችኑ መልዕክት እንዲደርስ ያደረጉት አሁንም በፖለቲካ ፕሮፌሰሩ አማካኝነት ነው፣ በወቅቱ በነበረው ማለት ነው። ስለዚህ እኛ እንግዲህ እንደው ይሄ የሚደረገውን ደባ ሳንገነዘብ የቀረን እንዳይመስል፣ ይሄን ደግሞ እነሱ ብቻ አትነው እንዳይዙት በአሁኑ ጊዜ ለጠቅላላው ዲፕሎማቲክ ኮሚኒቲ በተለይ ለዌስተርን መንግስታት ዲፕሎማቲክ ሪፕሬዘንቴሽን ደብዳቤውን ልከነዋል። ኮፒውን ለሁሉም እንዲደርስ አድርገናል። እና ስለዚህ እኛ ይሄ አይነቱ ያለ ጥንቃቄ የሚያደርጓቸው ንግግሮች ማያውቁ ከሆነ ያለ መናገር በማያውቁበት ነገር ለምንድን ነው አስተያየት እዚህ አይነት የሚሰጡት የምለውን ብሶታችንን መቼም መግለጽ ተገቢያችን ነው ብለን ነው መልስ ሰጡም አልሰጡ።
ፕሮፌሰር በየነ እውነቶን ነው፣ ከዚህ በፊትም እንደዚህ አይነት ተቃውሞዎች ከፕሬዚደንት ባራክ ኦባማ ጉብኝት ጊዜ ጀምሮ ሲሰሙ ነበረ በየመድረኩና በየአጋጣሚው። ይህን ቅሬታችሁን ጠነከረብን መባላችሁንም ነግረውኛል ከዛ አካባቢና፣ ነገር ግን ስሜታችሁን መንፈሳችሁን ቃሎቻችሁ ይናገራሉ። ይሄ ሰሞኑን ባወጣችሁት ግልጽ ደብዳቤም ላይ በእርሶ ስም ነው የወጣው፣ በመድረክ ምክትል ሊቀመንበርና በውጭ ግንኙነቶች ኃላፊነቶ ነው የወጣው። ነገር ግን ቀደም ሲል እንዳነሳ ነው በአንዳንድ የተለሳለሱ ሀረጎች የታጀበ ነው። ለምሳሌ ያህል መረጃ ማጣት ምክንያት እኮ ነው እንደዚህ አይነት ንግግር ያደረጉት፣ ወይም ደግሞ ፑብ ብሪፊንግ ያላችሁት በአግባቡ ስላልተነገራቸው ነው። ሌላው ደግሞ በአፎ ለምታ ምክንያት እኮ ነው ይሄንን ያሉት፣ ወይም ማለት የፈለጉትን አይደለም ወይም ሌላ ይሉ ነበረ። ሌላው ደግሞ ይሄ ዌስተርን ጋሊቢሊቲ ያላችሁት የምዕራቡ የዋህነት እንበለው እንዲህ አይነት እና የመሳሰሉ የማባበያ የሚመስሉ ቃላት የበዙበት ተቃውሞ ወይም ቅሬታ ነው የደረሰው። ኮስተር ብላችሁ ተቃውሟችሁን ወይም ደግሞ ለእንደዚህ አይነት አባባል በውግዘት ደረጃ የሚነሳ መልእክት አታስተላልፉም። ምንድን ነው ይሄ የመለማመጥ አባዜ? ለምንድን ነው ምናልባት ጠነከረ ብትባሉም በእርግጥም እናንተ ጠንካራ ሆናችሁ አቋማችሁን እንዳትገልጹ ተቃውሟችሁን እንዳትገልጹ የሚያደርጋችሁ ነገር? ፕሮፌሰር በየነ፣
ያ አቋማችንን እንግዲህ እኛ ለመግለጽ እየሞከርን ነው። ችግሩ ይኸው ሊያገኙንም አይፈልጉም እና በበታቸው ኦፊሰሮች ደረጃ ብቻ እንዲሁ መረጃ የሚወስዱ ኖት የሚወስዱ እኛ ነው ዝም ብሎ እንዲሁ የሚያስረሰልፉ እንድበል እና ዶክተር ለሚጽፏቸው የሪፖርቶች ኖቱ ሳጆች ጋር ነው የሚያገናኙን። እና እንግዲህ እኛ ከዚያ ያለፈ ችም ይሄ ዲፕሎማቲክ ቋንቋ ስለገጠጥሞ በጣም ተለሳልሶ ምናምን ይኸው 27 ዓመት ሙሉ ቆይተናል። እኔ ከዚህ በፊት ዶክተር ሰለሞን ታውቀው የምፈልገው የአሜሪካን አምባሳደሩ እኮ አሁን የአሜሪካን እኮ ተወካይ የሚለውን አልሰማ እያልክ ነው። ስለዚህ አሁን ስልክ አንስቼ ስቴት ዲፓርትመንት ሊደውል ዓለም ውስጥ እኮ ያለውን የመጨረሻ ሱፐር ፓወር ተቀበል የምንል እኮ አልቀበልም እያልክ ነው ብሎ እኮ አምባሳደር ሂክስ የሚባል ሰውዬ እዚያው ቢሮ አስቀምጦኝ እኮ ስልክ አንስቶ ማስፈራራት ሁሉ ሞክሯል። እና በወቅቱ የነበረው ምርጫ ግቡ ታይ ምርጫ ንገባ አንችልም የኛ መሪዎቻችን በታሰሩበት ሁኔታው ባተደላደልበት ገብቻለሁ የምል አልሰጥ አልችልም ህዝቡም አይሰማኝም ባልኩት ነው እንዲህ የምለኝ። የአሜሪካን መንግስት ምርጫ ገብቻለሁ እንድትል ይፈልጋል። የአንድ ሱፐር ፓወርን እኮ ምንድነው ምክር ነው አሁን አልሰማ እያልክ ያለው? ይህንኑ ለስቴት ዲፓርትመንት አሁን አንስቼ ስልክ ሊደውል ብሎ ስልክ ሊያነሳ ሄደ። አይ ጌታ ክምሉ አክብሮት ጋር እሱ አፈቀዱትን ሊያደርጉ ይችላሉ። እኔ ግን በአሁኑ ጊዜ ልል የሚችለው ይህንን የምትሉትን መቀበል አንችልም ነው እስከ ማለትም እኮ ተሳረስንበት ጊዜ አለ። ስለዚህ እንደው ተለሳልታቸዋል ቃላት ያለፈ ምናምን የሚባለው ነገር ምናልባት እኛ የምናደርጋቸውን ጥረቶች ዝርዝር መረጃም ስለሌላችሁ ሊሆን ይችላል። ስለዚህ እንግዲህ አሁን እነዚህም ምን እንደምሉን እንጠብቃለን። ግን የዚህ አይነት እስከ መሰራራት ድረስ የሚሄዱ ስለው ስሜቶች ከዚህ በፊትም ያለፍኩባቸው ናቸው።
ፕሮፌሰር በየነ ከኢትዮጵያ ጋር በጎ ግንኙነት ያላቸው ሌሎችም ሀገሮች አሉ፣ በሀያላን ደረጃ የሚታሰቡ ከዋሽንግተን በተጨማሪ። የሩሲያ የውጭ ጉዳይ ሚኒስትር ለምሳሌ በቅርቡ ከሬክስ ቲለርሰን ተከትለው ኢትዮጵያን ጎብኝተው ነበረ። በብዙ ጉዳዮች ላይ ከኢትዮጵያ ጋር የሞቀ ግንኙነትን የሚያመላክቱ ስምምነቶችን አድርገዋል፣ መግለጫዎችን ሰጥተዋል። የቻይና መንግስት ከኢትዮጵያ አውራ ወዳጆች አንዱ ነው። የአውሮፓ ህብረትም በብዙ መንገድ የኢትዮጵያን መንግስት ይረዳል፣ ይደግፋል። ከነዚህ መንግስታት ጋር ያላችሁ ግንኙነት እናንተ ምንድነው? በእነዚህ መንግስታት ላይ ያላችሁ አስተሳሰብ ምንድነው? በዚህ ደረጃስ ሐሳባችሁን ገልጻችሁ ታውቃላችሁ ወይ? ለነዚህ መንግስታት
የአውሮፓን ህብረት ስለሱ ያለንን ልገልጽ ይሻለኛል። ከአውሮፓን ኢትዮጵያ ውስጥ ካለው ዲፕሎማቲክ ተወካዮች የአውሮፓ ህብረት በተሻለ ሁኔታ አቅርቦም ያናግረናል፣ መረጃም እንለዋወጣለን እና ከእሱ ጋርም ቢሆን ከዚህ በፊት እንደዚሁ ተጣጥፈን እናውቃለን። ነገር ግን ከእነሱ አንጻር እነሱን ለመናገር ለምሳሌ የውጭ ጉዳይ የፖለቲካ ኃላፊዋ በመጡ ጊዜም ቀብረን እንድናስረዳ እንድናነጋግር አድርገውናል። ከፍተኛ ባለስልጣኖቻቸው በሚመጡ ጊዜ ሁሉ ብሪፍ እንድናደርግ እድል ይሰጡናል። ሌላው በዚህ ሀገር አይነት ኢትዮጵያን ሁኔታ በከፍተኛ ደረጃም ከኛው ሊስኒንግ ፍሮም ሆርስስ ማውዝ እንደሚባለው ተገቢነትን የሚያየው የጀርመን
ከምንጩ ማወቅ
ጀርመን መንግስት አዎ እና የጀርመን መንግስት ለምሳሌ ቻንስለር አንጌላ መርክል መጡ ጊዜ እኛንም እንደዚሁ አንድ ሁለት ከሲቪክ ማህበረሰቡም ያሉትን እንዲያውም በድብቅ ማለት ይቻላል አግኝቶን እንዲያነጋግሩ እና ስሜታቸውንም እንዲገልጹ ያስቻለን ኤምባሲ ነው። ከዚህ በፊት እንደውም የሀገሪቱ ፕሬዚዳንት መጡ ጊዜ ከአመታት በፊትም እንዲገናኙ አድርገዋል። በዛ አይነት ውጥረት ሀገሪቷ በሙሉ የአንድ ሀገር ባለስልጣን ስመጣ ከተማው በሙሉ ይወጠራል በጥበቃውና ደግሞ በዛ መካከል እንኳን አሸላልቀው የራሳቸው መኪና ውስጥ አድርገውን ገብተው ኤምባሲ ድረስ አገናኝተውናል እና የዚህ አይነት ደንብ የመለካከት እና እኛንም ትንሽ ምንድን ነው አይዟቸው አይነት የሚሉ እንዳሉ ለመግለጽ ነው። ቻይናንና ራሽያን በተመለከተ እነዚህ ሁለቱም ቀድሞውንም ቢሆን ከተቃዋሚ እንቅስቃሴ ጋር ስለ መድበለ ፓርቲ ዲሞክራሲ ከምታገሉት ወገኖች ጋር መገናኘትም አይፈልጉም እና እንደውም የእኛ ስጋት የሀገራችን የወቅቱ ፖለቲካ እየተቃኘ ያለው ወይም ለመቃኘት እየተሞከረ ያለው በተለይ የቻይናን ስልት እንደሆነ ነው። አንዳንድ ፓርቲ የሚመራ ሀገሪቷን ናፍታም ያደረገ ዜጎቿን ከድህነት ያስወጣ መንግስታዊ ስርዓት የቻይና ነው በሚል ያንኑ ለመኮረጅ ጥረት እንደሚያደርጉ እናውቃለን። ስለዚህ የቻይናው ስርዓት በፖለቲካ ህይወታችን ውስጥ በጣም የሚያስፈራ እንደ የሀገራችን የዴሞክራሲያዊ ፍላጎታችንና እንደ ነገሮራችን ላይ የተሳለ መጋዝ አይነት ነገር ስለምናየው አንደኛ አናግረውንም አያውቁም፣ ሁለተኛ እንትንም የለንም አግባቡም የለንም እንደዚህ ከሁለቱም መንግስታት ጋር። እንደውም የሀገራችን እጣ ፈንታ ወደ እነዚህ መንግስታት አቅጣጫ እንዳይሄድብን የምናደርገውም አንዱም ትግላችን ነው። ስለዚህ በፖለቲካ ነታችን ባላንጣ እንደሆኑ ነው እንጂ የምናየው ለእኛ ድጋፍ የሚሰጡ ሆነው ያዳምጡናል ብለን እናስብም። ግን የዚህ የራሽያው የውጭ ጉዳይ ሚኒስተር በጎበኘው ጊዜ የጃኑ ከመሆን ተረድተን በነበሩበት ጊዜ የእሳቸውንም ጨምረን የበሰንም መንግስታት የሚያጣጥፍ ነገር ለምን አንሰት የሚሉሉ ሀሳብ ቀርቦ ተከራክረንበታል። በመድረክ ስራ አስፈጻሚ ደረጃ እና መጨረሻ ላይ ድምዳሜያችን አይ የራሻው አይጠቅምም፣ እነሱ ፍላጎታቸው ምን እንደሆነ እናውቃለን። ትኩረታችን በቃላት ደረጃ በሀገሪቱም የፖለቲካ መርህ ዴሞክራሲን መደገፍ እና ማሳሳት የሚሉት አሜሪካኖቹ ላይ ትኩረቱ እናደርግ ነው የሚሻል የሚል ውሳኔ ላይ ስለደረስን ነው። በተለይ የራሽያን የውጭ ጉዳይ ሚኒስትር ጉብኝት ነው በዚህ አይነት ሁኔታ ያላየ ነው ማለት ነው።
ዶክተር በየነ ጴጥሮስ የፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር እና የመድረኩ የውጭ ግንኙነቶች ኃላፊ ለሰጡኝ ጊዜ ለማብራሪያው በጣም አድርጌ አመሰግናለሁ። በአድማጮች ስም ደህና እምሹ።
እኔም ለተሰጠኝ ዕድል አመሰግናለሁ። ደህና ዋሉ።
ከዩናይትድ ስቴትስ ኤምባሲ ምላሽ ለማግኘት ጥረት እያደረግን ባገኘን ጊዜ እናካትታለን።